የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
ይሄን ብር ለወጪ ተዘጋጀ ብር ነበር። ምናልባት ምናቆን ዘመድ አዝማድ ያልተራበው ነበር ደግሰን የምናበላበት። አሁን ግን የተጎዱ የሚራቡ ወገኖቻችን ስላሉ እነሱ እንዲበሉበት እንዲጠጡበት ነው ያደረግነው።
በቅርቡ የጋብቻ ስነ ስርዓታቸውን የፈጸሙት አቶ ሀብታሙ አለሙ ናቸው። ከባለቤታቸው ወይዘሮ ኤልሻዳይ ሰቦቃ ጋር በመሆን ለሰርግ ድግስ ያጠራቀሙትን ከ300,000 ብር በላይ ገንዘብ ለተቸገሩ ለግሰዋል። አብረውን ያመሻሉ።
ምንም ለሌላቸው ወገኖች ራሳችን በእጃችን እየሰጠን እንዲሁም በተወሰኑት ደግሞ ሰብስበን በአካባቢው ላይ ማከፋፈል ጀመረ።
ሌላው ሰናይ ተግባር አድራጊ አቢሴሎም መለሰን ነው የሰማነው። ከወዳጆቹ ጋር በመተባበር በባህር ዳር ከተማና አካባቢዋ ለሚገኙ አቅመ ደካሞች ያደረጉ ስላሉት ድጋፍ በምሽቱ ያጫውተናል። ሌሎች ተጨማሪ የደግነት ታሪኮችን የምናነሳሳበት የጋቢና ምሽት ተጀምረዋል። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። የደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 1861 ምርመራዎች ውስጥ 3 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በመርመራ የተገኘባቸው ሰዎች ቁጥር 194 ደርሷል። በዛሬው ዕለት በመርመራ ቫይረሱ የተገኘባቸው ሁሉም ሰዎች ሴቶች ሲሆኑ ከ23 እስከ 33 ዓመት እድሜ ያላቸው ኢትዮጵያውያን መሆኑም ታውቋል። ሁሉም ታማሚዎች የተገኙትም ከአዲስ አበባ ነው። በሌላ መልኩ በትላንትናው ዕለት 2 ሰዎች ከአዲስ አበባና 1 ሰው ከኦሮሚያ ክልል ከበሽታው ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 95 ደርሷል። በኢትዮጵያ የኮቪድ-19 ምርመራ ያደረጉት ደግሞ 30,306 መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በፌስቡክ ገጹ ላይ በዛሬው ዕለት ባወጣው መግለጫ አስታውቋል። በዛሬው ዕለት ባህር ዳር ላይ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት በሙስና ወንጀል ጥፋተኛ ያላቸውና ላለፉት 15 ወራት ጉዳያቸው በፍርድ ቤት ሲታይ የነበረው የሀገሪቱ የቀድሞ ከፍተኛ ባለስልጣናት አቶ በረከት ስምዖንና አቶ ታደሰ ካሳ ላይ ውሳኔ ሰጥቷል። ፍርድ ቤቱ በተከሳሾቹ የቀረቡትን የጤና ችግር፣ የቤተሰብ አስተዳዳሪ መሆን፣ ከዚህ በፊት በምንም አይነት የወንጀል ድርጊት አለመሳተፋቸውንና በመንግስትም ሆነ በፖለቲካ አመራርነት ህዝባቸውንና ሀገራቸውን ያገለገሉ መሆናቸውን እንደ ቅጣት ማቅለያ ተቀብሏል። በዚህ መሰረት አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በማያመች አግባብ በመምራት በሚል ጥፋተኛ በመሆናቸው በ6 ዓመት ጽኑ እስራትና በ10,000 ብር እንዲቀጡ ወስኗል። አቶ ታደሰ ካሳ ደግሞ ከቀረቡባቸው ክሶች በአንደኛ፣ ሁለተኛና አራተኛ ጥፋተኛ ሆኖ በመገኘታቸው የህዝብና የጥረት ሀብትን ጥቅም ማስጠበቅ ሲገባቸው ያንን አላደረጉም በሚል በ8 ዓመት ጽኑ እስራትና በ15,000 ብር እንዲቀጡ ፍርድ ቤቱ ወስኗል። ዘገባውን ያደረሰችን አስቴር ምስጋናው ናት። የኢትዮጵያ መንግስት ዜጎችን ከኮሮና ቫይረስ ለመጠበቅ ነው በሚል ባወጣው የአስቸኳይ ጊዜ አዋጅ መሰረት የዜጎችን የመናገር ነጻነት እያፈነ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ትችት አቀረበ። በማህበራዊ ድረገጻቸው ላይ የጻፉ ሰዎች ይታሰራሉ ያለው ድርጅቱ መንግስት ሐሳባቸውን የገለጹ ሰዎችን ከማሰር መውጣት አለበትም ብሏል። ማህበራዊ ሚዲያ ላይ በመጻፌና ሐሳቤን በመግለጼ ብቻ ከመኖሪያዬ አዲስ አበባ ወደ ሐረሪ ክልል ተወስጄ ለ32 ቀናት በእስር ቆይቻለሁ ያሉት የኢትዮጵያ የህግ ባለሙያ ሴቶች ማህበር በጎ ፈቃደኛ ጠበቃ በመጨረሻ በፌደራል ጠቅላይ አቃቤ ህግ ጣልቃ ገብነት መፈታታቸውን ገልጸዋል። በፌደራል ጠቅላይ አቃቤ ህግ በሚኒስቴር ዴኤታ ማዕረግ የህግ ጉዳዮች ዘርፍ ኃላፊ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በአስቸኳይ ጊዜ አዋጁ ስር የታሰሩ፣ የተቀጡ ወይም የተከሰሱ ሰዎች የሉም ብለዋል። ዓለም አቀፍ ድርጅቱ የጠቀሳቸው ግለሰቦች ጉዳይ ከአስቸኳይ ጊዜ አዋጅ ውጪ ባለ የህግ ማዕቀፍ የተያዘ እንደሆነም ተናግረዋል። ዘገባውን ያደረሰችን ጽዮን ግርማ ናት። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኮቪድ-19 ስርጭትን ለመከላከል በሚደረግ ማህበራዊ መራራቅ በተዘጉ የንግድና የተለያዩ የስራ ቦታዎች ሳቢያ በከተማ የሚኖሩ ጥቂት የማይባሉ የህብረተሰብ ክፍሎች ለችግር እየተጋለጡ ይገኛሉ። ይህን ችግር ለመቅረፍ በአዲስ አበባ የሚገኙ ወጣቶች በማህበራዊ ሚዲያ በኩል በመጠራራት ግማሽ ሚሊዮን የሚጠጋ ገንዘብ በማሰባሰብ በአካባቢያቸው የሚገኙ ችግረኛ ቤተሰቦችን በመርዳት ላይ ይገኛሉ። ኤደን ገረመው አስከትላ ከነዚህ መካከል አንዱ ከሆነውና የጉርድ ሾላ ልጆች ስለተሰኘው የበጎ ፈቃደኞች እንቅስቃሴ ትነግረናለች።
ያደጉበትን ማህበረሰብ የመርዳት ፍቅርና ትጋት ያላቸው ወጣት የሰፈር ልጆች የፌስቡክ የውስጥ መላላኪያ የሆነው ሜሴንጀር ላይ ቡድን በመፍጠር የክርስቲያንና የሙስሊም በዓላት ላይ ገንዘብ በማዋጣት የሰፈራቸውን ችግረኞች ለዓመት በዓል የመርዳት ልምድ ነበራቸው። እነዚህ የጉርድ ሾላ ልጆች የተሰኙ በሀገር ውስጥና በውጭ ሀገር ያሉ ወጣቶች በዘንድሮ የፋሲካ በዓል ግን በኮቪድ-19 ሳቢያ በተጣሉ የእንቅስቃሴ ገደቦች ምክንያት ይህን ማድረግ አልቻሉም ነበር። ገንዘቡ ግን ልክ እንደ ወትሮ ሁሉ ተሰባስቦ ስለነበር ለምን ይሄን ጉዳይ ሰፋ አድርገን በወረርሽኙ ሳቢያ ጓዳቸው ለጎደለባቸው መሰረታዊ የምግብና የንጽህና መሳሪያዎችን አናሰባስብም ወደ ማለት መራቸው። በዓለም ዙሪያ ለሚያውቋቸው ጓደኞቻቸውም በውስጥ መስመር ጥሪ ያቀረቡ። ምላሹ ደግሞ መልካም ነበር። ኖላዊት ሽመልስ የቡድኑ ሊቀመንበር ናት።
በተለያዩ ጊዜ በተለያዩ ሃይማኖታዊ በዓላት ጋር የተገናኙ ነገሮችን የአካባቢያችን ተወላጆች የተቸገሩ ሰዎችን የመመገብ ዝግጅት ያካሂዱ ነበር። ዘንድሮ ፋሲካን በዓል ተከትሎ የሚደረግ ዝግጅት ነበር። እሱን ማድረግ አልቻሉም ነበር በኮቪድ ጋር በተገናኘ ሁኔታ ነው። ለሱ የታሰበውን ነገር ይዞ ምንም ማድረግ እያሰቡ ባለበት ሰዓት ለምን እንደዚህ የተቸገሩ ሰዎችን አንረዳም የሚልም ሀሳብ ከሌሎች አበዛው ከጉርድ ሾላ እና አካባቢ ከጓደኞች መሀል የተነሳ ውይይት ነበር። እኛም ሰፈር ከሀገር ውስጥም ከሀገር ውጭም ምናምን ያሉ ሰዎች በሙሉ ግሩፕ ማህበራዊ ሚዲያ ላይ ሰዎች እንደዚህ መግባት ጀመሩ። መወያየት ተጀመረ። እንርዳ፣ የሆነ ነገር እናርግ። በኑሯቸው የደከሙ የኮቪድ-19 በተለይ በሰው ኑሮ ላይ እያመጣ ያለው ጫና ከፍተኛ ነው። ብዙ ሰው ቤቱ ተቀምጧል። የዕለት ኑሮ እየሰራ ለሚገባ ሰው ነገሮች እየከበዱ ይሄዳሉ። የእገዛ የሚያስፈልጋቸውን ሰዎች እንዴት እንርዳቸው የሚባለው ውይይት በሰፊው ቀጠለ እና እኛም ነገር ትልቅ ቦታ ሊደርስ ይችላል፣ ብዙ ሰው ልንረዳ እንችላለን ብለን ያሰብንበት ቦታ ስንደር ወደ ወረዳችንም ሄደን እንዲህ ነገሮች የታሰቡ ነበሩ ከዚህ ፊት የምናደርጋቸው፣ አሁን ደግሞ በዚህ መልኩ ሁሉም ሰው የጉርድ ሾላን አካባቢው ነዋሪ የሆነ በአንድ ሰፈር ያደገ ልጆች በሙሉ ሆነን እንዲህ አይነት ነገሮች መርዳት ፈልገናል እና ወረዳው እንዲያውቀው፣ ከዛ ደግሞ አንዳንድ ትብብሮች ሊተባበሩን የሚችሉትን ነገሮች ካሉ እንዲተባበሩን አብረን ከወረዳው ጋር ብንሰራ ብለን ስናናገራቸው እነሱም በራቸውን ከፍቶ ነው የተቀበሉን።
በዚህ ቡድን ውስጥ ከ200 በላይ የሚሆኑ በጎ ፈቃደኞች በሀሳብና በገንዘብ እየተሳተፉ ያሉ ሲሆን ነዋሪነታቸውን በአሜሪካን ሀገር ቨርጂኒያ ያደረጉት ዮሐንስ ጉርሙና ዳንኤል አበበ በገንዘብ ማሰባሰቡ ሂደት ላይ ከፍተኛ ሚና የተጫወቱ ሲሆን ዮሐንስ ጥሪ ሲያደርጉ በአፋጣኝ ምላሽ እንዳገኙም ይናገራል።
ያለውን የማህበራዊ ሚዲያ ተጠቅመን ለምን የሰፈራችን ልጆች አናሰባስብም እና እርቀም ያለ ነገር አድርገን በሰፈራችን የሚገኙ አላሳደጉን እናቶች፣ አባቶች እንደዚሁም ደግሞ ትንሽ ልጆች የያዙ እጅ አጠራቸው እናቶችን ለምን አንረዳም? በአውሮፓም በአሜሪካም በካናዳም የሚገኙ ወንድሞች እናቶችን አነጋገርኩኝ። እሱም አነጋገረ። ከዛ በኋላ ዋትሳፕና የሜሴንጀር ግሩፕ ከፍተን እንግዲህ በመላው ዓለም የሚገኙ የሰፈራችን ልጆች አሰባሰብን። ወንድማማችነትን፣ ሰፈርተኝነትን፣ ያለፈ ትዝታን እያወራን እየተጫዋወትን የተለያየ የገንዘብ አስተዋጽኦ አደረጉ። ያንን ብር ሰብስበን ኢትዮጵያ ውስጥም ደግሞ በኮሚቴ መልክ አዋቅረን እዛም አካባቢ የባንክ አካውንት ከፍተው እዛ አካባቢ ያሉት ልጆች እንዲያደራጁና እንዲሰበስቡና እንዲያስተባብሩ ተደረገ ማለት ነው።
የዚሁ ቡድን አባል ሆኖና የቨርጂኒያ ነዋሪው ዳንኤል አበበም ይሄኛው እርዳታ ወቅቱን በማማከል በመግብና በመሰረታዊ የንጽህና መጠበቂያ ለማገዝ የተዘጋጀ ቢሆንም ወደፊት ምን መደረግ አለበት በሚለው ላይም በሚቀጥለው ሳምንት የመጀመሪያው ዙር እርዳታ ከተካሄደ በኋላ ሊወያይ እንደሚያስቡ ይገልጻል።
ይሄኛው ወቅቱን ያማከለ ነው። ምክንያቱም ይሄ ኮቪድ-19 አንደኛው ትልቁ ሪኳየርመንት ራስን ማግለል ወይም በቤት መቆየት የሚለው ነገር ነው። እዛ ላይ ደግሞ በቤት ቆይተው የወር የሁለት ወር አስቤዛ ለማድረግ አቅም ያጠራቸው ሰዎች የዕለት ጉርሳቸውን ለማግኘት በሚሯሯጡበት የኑሮ ዘይቤ ውስጥ ነው ያለ ነው። ስለዚህ አትሊስት በቤታቸው ሲቆዩ ለጥቂት ለሳምንትም ቢሆን ወይ ለአንድ ወር እንደዚህ ሊያቆያቸው እንግዲህ እንዳለ መርሶስ ነው እየሰራ ነው ያለ ነው። በቀጣይ እንደ መንግስት አቅጣጫ በህጉ እንደሚፈቅድልን እንመካከርበታለን ብዬ አስባለሁ።
ኖላዊት ሽመልስ በአጠቃላይ ቃል ከተገባው ጋር ወደ ግማሽ ሚሊየን የሚጠጋ እርዳታ እያሰባሰቡ ያሉ መሆናቸውን ገልጻ በዚህ ጉዳይ ላይ የእርዳታ እጃቸውን የዘረጉት ብዙ መሆናቸውንም ትናገራለች።
የሰፈራችን ልጆች ከሀገራቸው ቢርቁም እንደው የእውነት እዚህ እንዳሉ አይነት ሲሰማሽ ድረስ በደንብ ይመለከተኛል፣ መርዳት አለብኝ፣ ኃላፊነት ያገባኛል ብለው በደንብ አስተባብረው ሰብስበው ሀሳብ ሰጥተው ድጋፍ ሰጥተው ምናምን አብረውን ናቸው ያሉት። ሰዎች አብረውን እየረዱን ነው በዚህ ነገር ውስጥ። ቀጥል ደግሞ የገዳመ ሴታውያን ማርያም ጽዮን ትምህርት ቤት የሚባል አንድ የካቶሊክ ሚሽን አለ። እኔም እንደውም እዛን የተማርኩት መሰበሰቢያ ቦታውን ይሰጡናል፣ ሀሳባችንንም በመደገፍ እንደውም እኛም ይሄ ይመለከተናል የምንኖርበት ሰፈር ብለው 30,000 ብር ቃል ገብተውልናል ወደዚህ እገዛ ለማድረግ። እንደገና ደግሞ የእግር ኳስ ሜዳቸውንም እንደምንጠቀምበት ፈቅደውልናል። ፕሮግራሙንም እዛ ለማድረግ አስበናል። እንደውም በብዙ መልኩ ተባብረናል። ሌላ ፕሮግራም ላይ አብረን ልናስኬድ እያሰብን እየሞከርን ያለ ነው የደም ልገሳ ፕሮግራም ለማካሄድ ነው። ለዛም እየተመዘገቡ ያሉ ሰዎች አሉ። ፕሮግራም ተይዟል።
በአሜሪካን ሀገር ነዋሪ የሆኑት ዳንኤል አበበና ዮሐንስ ጉርሙም በእርዳታው የተካፈሉትን በሙሉ በማመስገን ሌሎችም በዚህ አስጨናቂ ወቅት ከዚህ ተሞክሮ በመውሰድ ያደጉበትን ቀይና ሰፈር ዞር ብለው ሊመለከቱና ሊያግዙ ይገባል ይላሉ። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። በሙያው ሲቪል መሐንዲስ ሲሆን በአማራ ቴሌቪዥንና በባህር ዳር ኤፍኤም 96.9 ኤቫሾ የተሰኘ በግንባታ ላይ ያተኮረ ዝግጅቶችን ያቀርባል። የኮሮና ቫይረስ በዓለም ላይ ከተከሰተ ወዲህ የሕዝቡን ግንዛቤ ከፍ ለማድረግ በቴሌቪዥንም ሆነ በኤፍኤም አጀንዳውን በመቀየር አስተማሪ ስራዎችን በመስራት ላይ ይገኛል። ማህበራዊ ሚዲያን ለበጎ ተግባር በመዋል ጓደኞቹን አሰባስቦ የእንቅስቃሴ ገደብ በተጣለበት ወቅት ለተቸገሩት ደርሷል። ይህ ወጣት አቢሴሎም መለሰ ይባላል። በባህር ዳርና አካባቢው ከወዳጆቹ ጋር በመሆን እያደረጉት ስላለው ሰናይ ተግባር ለባህር ዳሩ ዘጋቢያችን አስቴር ምስጋናው ቀጣዩን አጫውቷታል።
አቢሴሎም መለሰ ይባላለሁ። በሙያዬ ሲቪል መሐንዲስ ነኝ። በአማራ ቴሌቪዥን ላይ በኮንስትራክሽን ዘርፍን በተመለከተ የማዘጋጀው ኤቫሾ የሚባል ፕሮግራም አለኝ። በተጨማሪ በአማራ መገናኛ ብዙሃን በኤፍኤም ባህር ዳር 96.9 ላይ እንዲሁ ተጨማሪ የሬዲዮ ፕሮግራሞች አዘጋጃለሁ። በአሁኑ ሰዓት በኮቪድ-19 በሀገራችን በዓለም አቀፍ ደረጃ በወረርሽኝ መልክ እየተከሰተ ባለው ቫይረስ ላይ በሙያዬ ማድረግ የሚችለው ምንድን ነው? ኮንስትራክሽን ዘርፍ ውስጥ በተጨማሪ ደግሞ ማህበረሰብ ውስጥ እየታዩ ያሉ በርካታ መዘናጋቶች አሉ። እንደ ዜጋ ከኔ ምን ይጠበቃል፣ ለሀገር ምን መስራት አለብኝ የሚለውን ነገር ሳስብ የመጀመሪያው አማራጬ ሚዲያው ነው። ሚዲያው ላይ ባለሙያዎችን በመጋበዝ ያሉ ችግሮችን በማውጣት መወያየት፣ ማህበረሰቡን ግንዛቤ ማስጨበጥ። ሁለተኛው በሶሻል ሚዲያ ላይ የቴሌግራም ግሩፕ አለን። እዛ ላይ ደግሞ ይህን ሀሳብ በማንሳት ህዝባችንን በምን አይነት መንገድ መጥቀም አለብን የሚል ሀሳብ አነሳውኝ። የመጀመሪያው በባህር ዳር ከተማ ውስጥ ለ14 ቀን ዝግ ነበረ። በዛ ዝግ ወቅት አቅም የሌላቸው እናቶች፣ ወልደው የተቀመጡ እናቶች አካል ጉዳተኞች በእድሜ ገፋ ያሉ አዛውንቶች በየአካባቢው በየቀበሌው ይገኛሉ። እነሱን ምናልባት መንግስት ያልደረሰበት መንግስት ያላያቸውን በየቀበሌው በመዞር ወጣቶች ጋር በመሆን እንዱ የተወሰነ ነገር ያሉ ችግሮችን ለማጣራት ሞከርኩኝ። ከዛ በኋላ ኤቫ ሾው የሚል የቴሌግራም ግሩፕ አለን። እንዲሁም የአዲስ ዓለም ልጆች የሚል የሜሴንጀር ግሩፕ አለን የፌስቡክ። እዛ ላይ ይህን ሀሳብ አቀረብኩ ለጓደኞቼ። አየለ የሚባል ጓደኛ አለኝ፣ እሱ በአዲስ ዓለም ግሩፕ ላይ፣ ኤቫ ሾው ደግሞ ነው ያለውኝ። እሱም በማስተባበር በአጠቃላይ 67 ሺህ ብር አካባቢ ለድሃዎች፣ በጣም ለተቸገሩ እናቶች፣ በጣም ለተቸገሩ ምንም ለሌላቸው ወገኖች ዶር ቱ ዶር እየዞርን ራሳችን በእጃችን እየሰጠን እንዲሁም በተወሰኑትን ደግሞ ሰብስበን በአካባቢው ላይ ማከፋፈል ጀመረ። ይህንን እንዳጠናቀቅን ሐኪም ጓደኞች ነበሩኝ። በፈለገ ህይወትና በመኮድ አካባቢ ላይ የበሽተኞች ማቆያ አለ፣ ጠርጣሪ ማቆያ ቦታ አለ። እዛ አካባቢ ላይ የብክለት መከላከያዎች ሐኪሞች እንደሌላቸው በተደጋጋሚ ሐኪም ጓደኞች ሲነግሩኝ፣ በአማራ ኢኮኖሚክ ዲስኮርስ የሚል በዶክተር ለጤና የተከፈተ ፌስቡክ ፔጅ አለ እዛ ላይ እና በኤቫ ሾው ኦን ኤቲቪ የሚል ደግሞ ሌላ የቴሌግራም ግሩፕ አለ። እዛ ላይ ሀሳብ አቀረብኩኝ። ወደ 116 ሺህ ብር አካባቢ አዋጣን። በተጨማሪ ደግሞ ኢቫን የሰው መድኃኒትና እቃ አስመጪ ድርጅት የ38 ሺህ ብር የሚሆን የቁስ እቃ በእርዳታ ሰጠችን። ያን በማሰባሰብ ወደ 158 ሺህ ብር የሚጠጋ ሀብት በቅርቡ ለፈለገ ህይወት ሆስፒታልና ለመኮድ አስረክበናል። እዛ ውስጥ ምን አለ? 6 የቴርሞሜትር የሙቀት መለኪያ ገዝተናል። የገዛነውን በማን ጥያቄ ነው? በደጀን ከተማ ላይ እና በቤኒሻንጉል ጉምዝ ችግሮችን፣ ደጀን ከተማ መግቢያ ስለሆነ ጥያቄዎች ቀረቡ። ቤኒሻንጉል ደግሞ ምንም አይነት አቅርቦት የለም እባካቸው እርዱን ብለው የተለያዩ ሰዎች ሲጠይቁን 3 ገዝተን ሰጠን። ለደጀን 3 ገዝተን ሰጠን። ዋጋው 48 ሺህ ብር አካባቢ የሚያወጣ ነው። ይሄ ሁለቱ ድምር 158 ሺህ ብር ይሆናል። በተጨማሪ የእህሉ ጋር አቅርቦት ጋር ወደ ኦልሞስት 225 ሺህ ብር አካባቢ የሚደርስ ግምት የሚያወጣ እርዳታ በግል ለማድረግ ሞክሬያለሁ። በአማራ ክልል የሙቀት መለኪያ 8 ነበረ። እኔ ፕሮግራም ገና ይህንን ሀሳብ ሳነሳ በአሁኑ ሰዓት ግን ከ300 በላይ ሆኗል። ጓደኞቼ ይደውሉልኛል፣ የማያውቁኝ የሚያውቁኝ ይደውሉልኛል። የት አካባቢ ምን አይነት ችግር አለ፣ እዚህ አካባቢ እንዲህ አይነት ቦታ ክፍተት አለ፣ ይህንን አግዙኛል። ከዞኑ ወይም ከክልሉ የሚያውቁ መረጃ ያላቸው ስልክ ጋር በመነጋገር ግለሰቦች በተናጠል ሊረዱ ይችላሉ። ይህን የምናደርገው ግን የምንተዋወቅ ጓደኛ ሞት ብቻ ነው። ተላለፍ የምፈልገው መልእክት ማንም ዜጋ ማንኛውም ኢትዮጵያዊ በዚህ ሰዓት ፖለቲካዊ አስተሳሰቡን ቁጭ አድርጎ ሀገራችን እጅግ በጣም አደገኛ ሁኔታ ውስጥ ያለች፣ ሌላ ነገር የዘረኝነቱን የምናምንን ቁጭ አድርጎ ህዝብን ወገንን የምንታደግበት ጊዜ ነው። ህዝብ ወገን ሲኖር ነው ሀገር የምትኖረው። ፖለቲከኞች በዚህ ሰዓት ማድረግ ያለባቸው ብዬ የምገምተው በተለይ ለእነሱ መልእክት ስለማስተላለፍ ነው የምፈልገው። ይህ አመት ጸብ ምናምን የሚባለውን የዘረኝነት አስተሳሰብን ቁጭ አድርገን ህዝባችንን እየደገፍን እየረዳን ከዚህ በሽታ ከዚህ አደገኛ መከራ ሀገራችን ህዝባችን ካዳን በኋላ ቀጣይ የፖለቲካ ስራ እየሰራን ሀገራችን የምንለውጥበት መድል ነገር እንዲኖር ፍላጎቴ ነው።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ለወትሮው በኢትዮጵያ አሁን ወቅቱ የሰርግ ነበረ። በኮቪድ-19 ስጋት ሳቢያ ግን ብዙ ሰርጎች ወይ ለሚቀጥለው ዓመት ተላልፈዋል። ሀብታሙ አለሙና ኤልሻዳይ ሰቦቃን የመሰሉ ደግሞ ሰርጉንም ወጪውንም ቀለል አድርገው ለተቸገሩት ገጸ በረከት ያቀርባሉ። አዲሶቹ ሙሽሮች ለጋብቻ ስነ ስርዓታቸው በአንድ ዓመት ውስጥ የቆጠቡትን 320 ሺህ ብር ለአቅመ ደካሞች ለግሰዋል። ፀሐይ ዳምጠው።
አቶ ሀብታሙ አለሙና ወይዘሮ ኤልሻዳይ ሰቦቃ የአዲስ አበባ ቦሌ ክፍለ ከተማ ነዋሪ ናቸው። ሁለቱ ግለሰቦች ሰሞኑን በጋብቻ ከተጣመሩት ጥንዶች ውስጥ ናቸው። ሙሽሮቹ በፍቅር ህይወት አመታትን ያስቆጠሩ ሲሆን በትዳር ተጣምረው ህይወታቸውን ለመቀጠል ከወሰኑ አንድ አመት እንደሆናቸው ይናገራሉ። ሙሽራው ሀብታሙ አለሙ እንደምናገረው ሰርጋቸውን እንደ ኢትዮጵያን አቆጣጠር ሚያዝያ 15 2012 ዓ.ም ለማድረግ ወስነው ለሰርጉ ሲሰናዱ መቆየታቸውን ይገልጻሉ። ሰርገኞቹ ሀገር ሰላም ነው ብለው ዘንድሮ ሰርጋቸውን ድል አድርገው ለመደገስ የሚያስፈልጉ ወጪዎችን ማዘጋጀት ከጀመሩ አንድ ዓመት እንደሆናቸው ይናገራሉ። ሀብታሙ ለሰርጋቸው 2 ወር አካባቢ ሲቀር የኮቪድ-19 ወረርሽኝ በኢትዮጵያ መታየቱ እንደተሰማ ይገልጻል። ነገር ግን ሰርጉን ለመሰረዝ አሁንም አልወሰንም ነበር ይላል። የፎቶ ፕሮግራም ቶሎ ብለን ጨረስ የሚለው ወጣቱ ከዛ በኋላ የተፈጠረውን ሁኔታ እንዲህ ይገልጻል።
ሰርጉ ወርታ 15 ቀን እስኪቀረው ድረስ ያው ያለው ነገር ደና ነው፣ ሰርጋችን ይካሄዳል ብለን ነበር ስናስብ የነበረው። ከወደ ወር አካባቢ ላይ ሲቀር ግን ያለው የሀገሪቷ ሁኔታ የታማሚን ቁጥር መጨመር፣ መንግስትም እያወጣ ያለው አዋጅ ትንሽ እየከበደ ስለነበረ የሰርጉ ቀን ሳይደርስ በፊት የኔም የእሷም ሽማግሌዎች ተነጋገሩ፣ ቤተሰብ ተነጋገረና በእኔ በኩል ሁለት ሽማግሌ በእነሱ በኩልም ሁለት ሽማግሌ ሆነው በአስር ሰው እንዲያልቅ ተደረገ ማለት ነው። አንድ ቤት መኖር ጀመርን ማለት ነው።
ሙሽሮቹ የቫይረሱ ወረርሽኝ እየከፋ ሲመጣ ስለ ሰርግ ሳይሆን አቅመ ደካማዎች እንዲሁም ሌሎች እርዳታ የሚሹ ዜጎች ኑሮ እንዳሳሰባቸው ይገልጻሉ። በሰርግ ላይ የምንጠራው ሰው ያለው ሻል ያለ ህይወት የሚኖር ነው። ቢበላም ባይበላም ግድ አይሰጠውም የሚለው ሀብታሙ የሰርጉን ወጪ የለገስናቸው ሰዎች ግን በቀን አንድ ጊዜ እንኳ ለመብላት ለማይችሉ ሊሆኑ ይችላሉ ብሏል።
እኛ አሁን የእህሉ ግዢ ወደ 60 ኩንታል ነው የገዛ ነው። ወደ 270,000 ምናምን ነው። ከዛም ጭማሪ ለአንዳንድ ነገሮች የሚሆን ደግሞ ብለን ወደ 300,000 ነው። 320,000 ብር አካባቢ ሄደ ዋነስነ ትራንስፖርት ውስጥ ነ ምናምን። ያ እንግዲህ ሀገር ሰላም ስትሆን ነው ቀጥቶ ጨፍሮ መደሰት ያለው እና ሀገር ሰላም ስትሆን ሁሉ ነገር ስለሚደርስ፣ በዛ ላይ ደግሞ ይሄን ብር ለወጪ የተዘጋጀ ብር ነበረ። ምናልባት የምናውቀውን ዘመድ አዝማድ ያልተራበውን ነበር ደግሰን የምናበላበት። አሁን ግን የተጎዱ የሚራቡ ወገኖቻቸው ስላሉ እነሱ እንዲበሉበት እንዲጠጡበት ነው ያደረግነው እና በዛ መልክ ነው ያሰብነው።
ወይዘሮ ኤልሻዳይ ሰቦቃ ከባለቤቷ የቀረበላትን ሀሳብ ተቀብላ ሰርጋቸውን በፎቶ ብቻ ማለፏን ትናገራለች።
ሀሳቡን ያቀረበልኝ እሱ ነው። ያው ሀሳቡ ሲያቀርብልኝ ተስለ ማለት ነው። ሀሳቡ ያው መልካም ነገር ነው። አሁን ሴት ልጅ ሰርግ ትወዳለች በጣም። ያው ማለት እንደኛ እኛውን ፎቶ ፕሮግራም ጨርሰናል። ለሰው ልጅ ማስታወሻ ዋናው ፎቶ ነው። ሰው መብላት መጠጣቱ እግዚአብሔር ካለ ፕሮግራም አድርገሽ ሰርግ እንዲሆን ይችላል፣ ልደት እንዲሆን ይችላል። እዛ ሰዓት ላይ መደሰት መጨፈር እንችላለን። ሁሉም ነገር መቅደም ያለበትን ነገር እናስቀድም ነው የምለው። ያው እንደኛ የሰርጉ መቅረቱ ለእኛ ብዙም ያስደነቀን ነገር አይደለም። ምክንያቱም ማስታወሻ የሆነ ነገር ይዘናል። ለእኛ ፎቶ አለን በቃ። ይሄ ደግሞ ፎቶ ማስታወሻ ነገር ነው እና እኔ የምለው ምንድን ነው በደንብ ያስቡበት እና ሁሉም ሰው ያቁ መቅረት ይችል ደስ ይለኛል። ሰው ካለው ላይ ነው ግዴታ ብሩ መግዛቱ አለኝም ሽንግስ ሆን አቅሙን ያህል ሁሉም ቢተባበር አሪፍ ነው ብዬ አስባለሁ።
ሙሽሮቹ እንደገለጹት ጤንነት ከሁሉም ቀዳሚ ነው። በአሁኑ ሰዓት ስለ ጤናችን እያሰብን ለተቸገሩ ወገኖች እየረዳን ተባብረን ይህን የችግር ጊዜ ማለፍ አለብን ስል አቶ ሀብታሙ መልእክት አክለዋል።
ግን አንዳንዴ መንገድም የጠፋብን ሰዎች አለን። ብር ኖሮትም መስጠት እየፈለገን በምን መልኩ እንደሚሰጥ ግራ የተጋባም ሰው ይኖራልና አንዳንዴ እኛ የአይን መግለጫ ሆነን ምናልባት እንደ መጀመሪያነታችን የአይን መግለጫቸው ሆነን ለካ በዚህ መልክ መሰጠት ይቻላል እንዲህ ብለው ቢሰጡ መማሪያ ብንሆንላቸው ደስ ይለኛል። አገሪቷን ቢደግፉ በዚህ ሰዓት ዘር፣ ሃይማኖት ምን የማይለይ በሽታ ነው እና አንድ ለሀገራችን ያለንን ፍቅር ነው የሚገልጽልን። ቢሰጡ ይለግሱናሉ።
ሙሽሮቹ ህብረተሰቡ ከቫይረሱ ራሱን እየጠበቀ በጤና ባለሙያዎች የምተላለፍ መልእክቶችን ተግባራዊ እያደረገ ያለውን የሌለውን ማሰብ ይኖርበታል ሲሉ መልእክት አስተላልፏል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
በሚመጡት የሐምሌና ነሐሴ ወራት በሚጀመረው የእርሻ ወቅት የምግብ ክምችት አናሳ መሆኑን ተከትሎ በምዕራብ አፍሪካ የሚኖሩ ከ21 ሚሊዮን በላይ ሰዎች የምግብ እጥረት እንደሚያጋጥማቸው የተባበሩት መንግስታት ድርጅት ገምቷል። ከዓለም አቀፉ ማህበረሰብ አፋጣኝ እርዳታ ያስፈልጋቸዋል ሲሉም የተባበሩት መንግስታት ኃላፊዎች ጥሪ አቅርበዋል። ሊዛ ሽላይን ከጄኔቫ ያሰናዳችውን ስመኝሽ ቆየ አጠናቅረዋለች።
የትጥቅ ትግል ከአካባቢ መፈናቀልና የአየር ንብረት መዛባት በምዕራብ አፍሪካ የሚኖሩ በሚሊየን የሚቆጠሩ ሰዎችን ለረሃብ ያጋልጣቸዋል። እዚህ ላይ ወረርሽኝ ሲታከልበት ደግሞ ችግሩን ያባብሰዋል። የዓለም ምግብ ድርጅት አዲሱ ወረርሽኝ በረሃብ የሚጠቁ ሰዎችን ቁጥር በእጥፍ ጨምሮ በአመቱ መጨረሻ ላይ 43 ሚሊዮን ሊደርስ እንደሚችል አስጠንቅቋል። በተለይ በከተማ የሚኖሩ ኑሯቸው ከእጅ ወዳፍ የሆኑ ሰዎች የበለጠ ተጋላጭ ናቸው ያለው የጤና ድርጅቱ እነዚህ ሰዎች ለመኖር የሚያስፈልጋቸውን ምግብ ከገበያ የሚያገኙና ምግብ የማከማቸትም ሆነ ገንዘብ የማጠራቀም ልምድ የሌላቸው መሆኑን አመልክቷል። የዓለም ምግብ ድርጅቱ ህዝብ ግንኙነት ኃላፊ የሆኑት ኤልዛቤት ባየርስ በምዕራብ አፍሪካ ሀገራት ለሚቀጥሉት 6 ወራት እጅግ አስፈላጊ የሆኑ እርዳታዎችን ለማቅረብ 74 ሚሊዮን ዶላር በአስቸኳይ ያስፈልጋል ይላሉ። በኮቪድ-19 ምክንያት የሚደርሰው ተጽዕኖ ግልጽ የሆነ ሲሄድም የፍላጎት ሊጨምር ይችላል።
If the response is inadequate.
በቂ የሆነ እርዳታ የማይገኝ ከሆነ በሚሊዮን የሚቆጠሩ ሰዎች በተለይ የሴቶችና ህፃናት ህይወት አደጋ ላይ ይወድቃል። በደህንነት ስጋትና አደገኛ አክራሪነት በሚታመሱ ስፍራዎች በቀላሉ የእርስ በርስ ግጭቶች ሊነሱ ይችላሉ።
ባየርስ አክለውም የዓለም ምግብ ድርጅት በመጪው ሰኔና ነሐሴ ባለው የእርሻ ወቅት 12 ሚሊዮን ህፃናት የተመጣጠነ ምግብ እጥረትን ተከትሎ ለሚመጣ በሽታ እንደሚጋለጡ ገምቷል ይላሉ። ይህ ቁጥር ባለፈው አመት ለዚህ በሽታ ከተጋለጡት ህፃናት ጋር ሲነጻጸር በ8 ሚሊዮን ከፍ ያለ ነው። የዓለም ምግብ ድርጅት አስቀድሞ ለ6 ወር የሚበቃ የምግብ ክምችት ወደ ምዕራብ አፍሪካ የማስገባት እቅድ እንዳለው የገለጹት ባየርስ በተለይ በኮቪድ-19 ምክንያት የተላለፉት የጉዞ ክልከላዎች የምግብ አቅርቦቱን ሊያስተጓጉል ከቻለ ይሄ ክምችት በቂ የህይወት ማዳን እርዳታ ሊሰጥ ይችላል ብለዋል።
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናደው አርታኢ፣ ኤልያስ አስማራ የመሰናደው አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። እናመሰግናለን። Dying.